ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚያስተላልፈውን ስርጭት አሁን ጀመረ። የኢትዮጵያ መንግስት ወደ ትግራይ ክልል ሰብአዊ ድጋፍ ማድረስ እንዳንችል አድርጎናል ሲሉ የዓለም ጤና ድርጅት ዲሬክተር ዶክተር ቴዎድሮስ አድሃኖም ተናገሩ። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት በበኩሉ መግለጫው የህወሓትን ፕሮፓጋንዳ ያስተጋባ ነው ሲል፣ የአማራና የአፋር ክልል አመራሮች በበኩላቸው የዓለም ጤና ድርጅት ለቆመለት ሰብአዊነትና ገለልተኝነት አልተገዛም ሲሉ ከሰዋል። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ፈርዘር ኢንጌጅመንት ማለት በዲፕሎማሲ ቋንቋ መገናኘት፣ መነጋገር፣ መወያየት፣ በጋራ ጉዳዮች ላይ ተባብሮ ለመስራትም እንደዚሁ ስምምነት አለ። ይህ እንግዲህ ፕሬዚደንት ባይደን ወደ ስልጣን ከወጡ በኋላ የመጀመሪያው ኢንተራክሽን ነው። ይሄ ኢንተራክሽን ባይ ሰልፍ ምልክት ነው። ይሄ ስልክ ንግግሩ ዝም ብሎ ስልክ ንግግር አይደለም። በአንድ ሌላ ሀያል መሪና በእኛ መሪ መሀል የተደረገው ኢንጌጅመንት ነው ማለት ይቻላል።
የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ ናቸው የሰማችኋቸው። የዚህም ዝርዝር ደርሶናል፣ በዜና መጽሔት ክፍለ ጊዜ ይቀርባል። ሐሙስ ጥር 5 2014 ዓ.ም ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪው አብርሃን ኃይሉ፣ ከዌብና ማኅበራዊ የመገናኛ ቅንብሮች አሰናጃችን አባየሁ ገበያው፣ እንዲሁም ከዕለቱ ዋና አዘጋጅ ጽዮን ግርማና በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኖርዌይ የኖቤል ሽልማት ኮሚቴ ዛሬ ሐሙስ ባወጣው መግለጫ እንደ አውሮፓ አቆጣጠር በ2019 የኖቤል ሽልማቱን የተቀዳጁት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሰሜን ኢትዮጵያ በመካሄድ ላይ የሚገኘውን ጦርነት የማስቆም የተለየ ኃላፊነት አለባቸው ሲል አስታወቀ። የኮሚቴው ሊቀመንበር ሬስ አንደርሰን ለአጃንስ ፍራንስ ፕሬስ በሰጡት መግለጫ በጠቅላይ ሚኒስትርነታቸውም ሆነ እንደ ሰላም ኖቤል አሸናፊነታቸው አብይ ጦርነቱን የማስቆም የተለየ ኃላፊነት አለባቸው ብለዋል። ጠቅላይ ሚኒስትር አብይ የኖቤል ሽልማት የተቀበሉት በጀመሩት የሰላም ተነሳሽነት ከኤርትራ ጋር ባደረጉት የሰላም ስምምነትና ለሁለገብ የፖለቲካ ዲሞክራሲ ልማትና የሰብአዊ መብቶች ተነሳሽነት መሆኑን ተመልክተዋል። ፈረንሳይ የአየር ክልልን ጥሳለች ስትል ማሊን ክስ አሰማች። ሁኔታው ከተደገመ ምን ሊሆን እንደሚችል ያልተገለጸ መዘዝ ሊከተል እንደሚችልም ዝታለች። ከባማኮ ማሊ አኒ ሪዘንበርግ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች።
የፈረንሳይ የጦር ጀት በዚህ ሳምንት ውስጥ ከአይቮሪ ኮስት ተነስቶ ወደ ማሊ አየር ክልል መዝለቁን የማሊ ወታደራዊ መንግስት አስታውቋል። የመንግስቱ ቃል አቀባይ ኮሎኔል አብዱላይ ማዩጋ ዛሬ በሰጡት መግለጫ ይህንን ከትላንት በስቲያ ማክሰኞ ከአቪዣን ተነስቶ ወደ ማሊዋ ጋኦ በሯል ያሉትን ጀት አድራጎት ግልጽ የሆነ የአየር ክልል ጥሰት ነው ሲሉ ከሰዋል። የፈረንሳዩ ጀት ከማሊ የአየር ደህንነት ባለስልጣናት ጋር ላለመገናኘት መስመሮቹን መዝጋቱን ወይም ማቋረጡን ከሎኪ ማዮጋ አመልክተዋል። ራሳቸውን ለአደጋ የሚያጋልጡ ወገኖች ለሚደርስባቸው ጉዳት የማሊ መንግስት ተጠያቂ አይሆንም ያሉት የመንግስቱ ቃል አቀባይ አድራጎቱ ቢደገም የከፋ መዘዝ እንደሚኖረውን በመጠቆም አስጠንቅቀዋል። ማንነታቸው እንዲገለጽ ያልፈለጉ አንድ የፈረንሳይ ባለስልጣን ግን ክሱን ለአዣንስ ፍራንስ ፕሬስ አስተባብለው በረራው ከሚመለከታቸው የማሊ ባለስልጣናት ፈቃድ የተሰጠው እንደነበር ተናግረዋል። የማሊ ክስ የተሰማው የፈረንሳይ በረራ ባማኮ ላይ የተጣለውን ማዕቀብ የጣሰ እንደነበር በመጥቀስ የምዕራብ አፍሪካ ሀገሮች አቪዬሽን ባለስልጣን ወቀሳ ካሰማ ከጥቂት ሰዓታት በኋላ ነው። ዳካር ሴኔጋል የሚገኘው በአፍሪካና በማዳጋስካር የአየር ጉዞዎች ደህንነት ኤጀንሲ የሚባለው ተቋምም ስለ በረራው የቅድሚያ መረጃ እንዳልተሰጠው ለማሊ ባለስልጣናት መግለጹ ተዘግቧል። የማሊ ወታደራዊ መሪዎች የሀገሪቱ ምርጫ እንዲራዘም ከወሰኑ በኋላ የምዕራብ አፍሪካ ሀገሮች የምጣኔ ሀብት ማህበረሰብ ኤኳስ ተሰባስቦ በማሊና በአባል ሀገሮቹ መካከል ንግዱ እንዲቋረጥ የወሰነበትን ማዕቀብ ጥሎባታል። ፈረንሳይ የኤዋስን የማዕቀብ ውሳኔ እንደምትደግፍ ያስታወቀች ሲሆን አየር መንገዷ ኤር ፍራንስ ከትላንት ረቡዕ ጀምሮ ሁሉንም የማሊ በረራዎቹን ላልተወሰነ ጊዜ አቋርጧል።
የሶማሊያው አሸባሪ ቡድን አልሸባብ ትላንት ረቡዕ በመዲናይቱ ሞቃዲሾ በሚገኘው ዓለም አቀፍ አውሮፕላን ማረፊያ አካባቢ ባደረሰውና 9 ሰዎችን ለገደለው የቦምብ ጥቃት ኃላፊነቱን ወሰደ። ዘጋቢያችን መሐመድ ካህዬ ከሞቃዲሾ ባለስልጣናትና ምስክሮችን አነጋግሮ ተከታዩን አጠናቅሯል። ሀብታሙ ስዩም ያቀርበዋል።
ጥቃቱ የደረሰው አጥፍቶ ጠፊ ባፈነዳው ተሽከርካሪ ላይ በተጠመደ ቦምብ መሆኑን የሶማሊያ ፖሊስ ኃይል ቃል አቀባይ አብደል ፈታህ ሐሰን አሊ አረጋግጠዋል። ከአሁን ቀደም የጸጥታ ተቋማቱንና የመንግስት ባለስልጣናትን ኢላማ አድርጎ ነበረ፣ ዛሬ ግን ያብቅተዋል። ንጹሐን ሲቪሎች ናቸው ኢላማ የሆኑት ነበር ያሉት የሞቃዲሹ ምክትል ከንቲባ አሊያሪ አሊ በበኩላቸው ከትናንቱ የቦምብ ጥቃት መትረፋቸውን ገልጸው የጸጥታ አካላት ምርመራ መጀመራቸውን ተናግረዋል። የደህንነት ተቋማቱ የጥቃቱን ኢላማ ምንነት ያጣራሉ። ምርመራውን እንዳጠናቀቅንም ውጤቱን ይፋ እናደርጋለን። ተቋማቱ የጸጥታ ጥበቃው እንዲያጠናክሩ ጠይቀናል ያሉት የሞቃዲሹ ምክትል ከንቲባ አክለውም ጠላታችን ሊያስፈራራን አይችልም ብለዋል። የውጭ ሀገር ዜጎችን የጫነ ተሽከርካሪ ኢላማ ማድረጉን የሚናገረው አሸባሪው ቡድን አልሸባብ ለጥቃቱ ኃላፊነቱን ወስዷል። ይሁንና የቡድኑ ቃል ትክክለኝነት እስካሁን በገለልተኛ አካል አልተረጋገጠም። የበርካቶች ሕይወት የጠፋበት ፍንዳታ ዜና የሰማው የሶማሊያ መሪዎች ለረጅም ጊዜ ሲራዘም የቆየውንና በሀገሪቱ ፕሬዚደንትና በጠቅላይ ሚኒስትሩ መካከል ያለው አለመግባባት ይበልጥ እንዲካረር ምክንያት የሆነው ብሔራዊ ምርጫ የፊታችን የካቲት እንዲካሄድ መስማማታቸውን ካስታወቁ ከጥቂት ቀናት በኋላ ነው። አልሸባብ የፖለቲካ ውጥረቱንና አለ የሚባል ማንኛውንም የስልጣን ክፍተት ተጠቅሞ ጥቃት ሊሰነዝር እንደሚችል ተንታኞች ሲያስጠነቅቁ ቆይተዋል። በሶማሊያ የሚገኘው የአሜሪካ ኤምባሲ የትናንቱን የሽብር ጥቃት አውግዟል።
በሩሲያና ዩክሬን ድንበር አቅራቢያ የተፈጠረውን ውጥረት ለማርገብ የሚደረገው ጥረት ዛሬ ሐሙስ በቪየና በሩሲያና በቋሚው የአውሮፓ የደህንነትና ትብብር ምክር ቤት መካከል በሚካሄድ ስብሰባ የሚቀጥል መሆኑ ተገለጸ። ስብሰባው ባለፈው ሰኞ በጄኔቭ በዩናይትድ ስቴትስና ሩሲያ እንዲሁም ትናንት ረቡዕ በብራስልስ ውስጥ በኔቶና በሩሲያ መካከል ከተደረገ ስብሰባ የቀጠለ መሆኑ ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ለጋዜጠኞች በሰጡት መግለጫ ከዛሬው ስብሰባ በኋላ የውይይቱ አቅጣጫ ምን እንደሚመስልና ቀጣዩ እርምጃ ምን ሊሆን እንደሚችል ይፋ እንደሚደረግ ተናግረዋል። አገራቸውን ወክለው ከሩሲያ ጋር የተደራደረውን ልዑክ የመሩት የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ዌንዲ ሸርማን በሰጡት ጋዜጣዊ መግለጫ ሩሲያ ከኔቶ ጋር ባደረገችው ስብሰባ ውጥረቱን እንድታረግብና ቅንና ግልጽ ንግግር የሚያስቀድመውን የዲፕሎማሲውን መንገድ እንድትከተል የበረታ ግፊት የገጠማት መሆኑ ተናግረዋል። ሸርማን አክለውም እንደተናገሩት ለአራት ጊዜ ያህል ከተደረጉት ስብሰባዎች በኋላ ግን በሩሲያ በኩል ውጥረቱን ለማርገብ የታየ ቁርጠኝነት ወይም የተገባ ቃል የለም ሲሉ ተናግረዋል። ይሁን እንጂ ሩሲያ 100 ሺህ የሚደርስ ወታደሮቿን በዩክሬን ድንበር ላይ ባሰፈረችበት ሁኔታ ዲፕሎማሲያዊ ውይይት ማድረጉ እጅግ ከባድ መሆኑን በደንብ እንድትገነዘብ ተደርጓል ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በሩሲያና በዩክሬን መካከል ያለውን ውጥረት ለማርገብ በሚደረገው ድርድር አውሮፓ ከኋላ እንድትቀመጥ ተደርጋለች የሚሉት ቅሬታዎች እየተሰሙ መሆኑ ተገለጸ። የወደፊቱ የአውሮፓ ደህንነት አደጋ ላይ ነው የሚል ቅሬታ መኖሩም እየተነገረ ነው። የአውሮፓ ህብረት ከፍተኛ የውጭ ጉዳይ ተወካይ ጆሴፍ ቦሬል እንዲህ ይላሉ።
በዚህ ንግግር ውስጥ ያሉት ሁለት ተዋናዮች ብቻ አይደሉም፣ እኛና ሩሲያ ብቻ አይደለም። በአውሮፓ ደህንነት ዙሪያ መነጋገር ካስፈለገ አውሮፓውያንም በውይይቱ ጠረጴዛ ላይ መገኘት ይኖርባቸዋል።
በአውሮፓ በኩል ያለውን እየገፉ ያሉት የፈረንሳዩ የውጭ ጉዳይ ሚኒስትሩ ጄን ቬለስ ለድሬን ሩሲያ ሆን ብላ የአውሮፓ ህብረትን በመዝጋት ወደ ዩናይትድ ስቴትስ እየሄደች መሆኑን ይናገራሉ። የሩሲያው ፕሬዚደንት አውሮፓን ለመከፋፈል ሆን ብለው የሚያደርጉት ጥረትም አድርገው ይገልጹታል። በአውሮፓ የዲሞክራቲክ ፋውንዴሽን ኢኒሼቲቭ ተቋም ከፍተኛ ተመራማሪ ፒተር ቡርኮቪስኪ እንዲህ ይላሉ።
ሩሲያ ይህንን ንግግር በዩናይትድ ስቴትስ እና በአውሮፓውያን ሸሪኮች መካከል አለመተማመንን ለመፍጠር ትጠቀምበታለች። ዩናይትድ ስቴትስም ከአውሮፓውያኑ ጀርባ ሆና የአውሮፓን የደህንነት ፖሊሲ መነጋገር እንደምትፈልግ ማሳየት ትፈልጋለች።
የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ዌንዲ ሸርመን ግን ዩናይትድ ስቴትስ እና የአውሮፓ ትብብር ጠንካራ ነው ይላሉ።
I think one of the things that Russia has done
እኔ እንደምመስለኝ ሩሲያ ያደረገችውና ያልጠበቀችው ነገር ቢኖር አውሮፓን በሙሉ ወደ አንድነት ማምጣቷ ነው። የኔቶ አባልና አባል ያልሆኑ ተባባሪ አገሮች በአንድ ላይ አንድ አይነት መርህና ፍላጎት ተስፋና ዲፕሎማሲ ለማራመድ ቁርጠኞች ሆነዋል።
ተንታኞች በአውሮፓ አገሮች መካከል ስጋቱ ቢኖርም ይሁን እንጂ 21 የሚሆኑ የአውሮፓ አገሮች አባል የሆኑበት ኔቶ የአህጉሪቱ ደህንነት መሰረት መሆኑን ሳይረዱት አልቀረም ይላሉ። ኢራንና ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በ2015 የተደረሰበትን የኒውክሌር ስምምነት እንደገና ለማደስ በሚደረገው ድርድር ላይ ወሳኝ በሆኑ ነጥቦች ለመስማማት ተቸግረዋል ተባለ። ሁለቱን የሚያግባባ ነገር በቶሎ መገኘቱም ጥያቄ ያስነሳ ነው ሲሉ ዲፕሎማቶች ተናገሩ። 8 ዙር ውይይት ከተካሄደ በኋላ የስምምነቱ ቁልፍና አስቸጋሪ ነጥቦች አሁንም በቦታው መሆናቸው ተመልክቷል። ኢራን ማዕቀቡ በምን ያህል መጠንና በምን ፍጥነት እንደሚነሳላት እንዲሁም ተጨማሪ የቅጣት እርምጃዎች የማይወሰዱባት መሆኑን ለማረጋገጥ ለዩናይትድ ስቴትስ ዋስትና መስጠት በኢራን የአቶሚክ ግንባታው እንዴትና መች ወደ ነበረበት መመለስ እንደሚቻል የመሳሰሉት ይገኙበታል። የስምምነቱ መሰረተ ሐሳብ ኢራን የኒውክሌር መሳሪያዎችን ግንባታ ለማድረግ የምታደርገውን ጥረት መገደብን የሚጠይቅ ነው ተብሏል። ኢራን በበኩሏ እንደዚህ ያለ ምኞት የሌላት መሆኑን በመግለጽ በዓለም አቀፉ ማህበረሰብ የተጣለባት ማዕቀብ በቶሎ እንዲነሳላት ትጠይቃለች። ይህን መሰረት በማድረግ እንደ አውሮፓ አቆጣጠር በ2018 ተደርሶበት የነበረው ስምምነት የቀድሞ ፕሬዚደንት ትራምፕ ኢራንን በበቂ ሁኔታ የሚያስገድዳት አይደለም በሚል ውድቅ ማድረጋቸው ይታወሳል። ዩናይትድ ስቴትስ ሰሜን ኮሪያ በቅርቡ የምትከታተላቸውን የሚሳኤል ሙከራዎች አስመልክቶ በፒዮንግያንግ ላይ ጫና ለማሳደር በሰሜን ኮሪያ ተጨማሪ ዓለም አቀፍ ማዕቀብ እንዲጣልባት ሐሳብ ያቀረበች መሆኑን አስታወቀች። ዩናይትድ ስቴትስ ትናንት ረቡዕ ባወጣችው መግለጫ ራሷ በሰሜን ኮሪያ ላይ ቀደም ሲል የጣለችውን ማዕቀብ በማጠንከር ለሰሜን ኮሪያ የጦር መሳሪያ አቅርቦትን በማረጋገጥ ይሰራሉ ያለቻቸው 5 የሰሜን ኮሪያ ዜጎችን በመለየት ተፈጻሚ ማድረጓን አስታውቃለች። ዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤትም ተጨማሪና ጠንካራ ማዕቀብ እንዲጥል ፍላጎት ያላት መሆኑን በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ባሰራጩት የትዊት መልእክት አስታውቀዋል። ይሁን እንጂ አምባሳደሯ ዝርዝሩን አላመለከቱም። የጸጥታው ምክር ቤት ቋሚ አባል ከሆኑት ቻይናና ሩሲያ በኩል ምንም የተሰጠ ምላሽ አለመኖሩም ተመልክቷል። ሁለቱ አገራት ካላጸደቁት ማዕቀቡ የማይሰራ መሆኑ የተገለጸ ሲሆን ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ጥር 5 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። የኢትዮጵያ መንግስት ወደ ትግራይ ክልል ሰብአዊ ድጋፍ ማድረስ እንዳንችል አድርጎናል ሲሉ የዓለም ጤና ድርጅት ዲሬክተር ዶክተር ቴዎድሮስ አድሃኖም ተናገሩ። የመንግስት ኮሚኒኬሽን አገልግሎት በበኩሉ መግለጫው የህወሓትን ፕሮፓጋንዳ ያስተጋባ ነው ብሎታል። የአማራና የአፋር ክልል አመራሮች ደግሞ የዓለም ጤና ድርጅት ለቆመለት ሰብአዊነትና ገለልተኝነት አልተገዛም ሲሉ ከሰዋል። መስፍን አራጌ ዝርዝሩን ይዟል።
7 ሚሊዮን ህዝብ የሚኖርበት ክልል ከአንድ ዓመት በላይ ሙሉ በሙሉ በከበባ ውስጥ ሆኗል ያሉት የዓለም ጤና ድርጅት ዳይሬክተሩ ዶክተር ቴድሮስ አድሃኖም በዚህም ህዝቡ ምንም አይነት የምግብ አቅርቦት፣ የህክምና፣ የኤሌክትሪክ፣ የቴሌፎንና የመገናኛ አገልግሎት እንደማያገኝ ተናግረዋል።
Lack of medicine has direct impact on people.
በመድኃኒት አቅርቦት እጥረት ምክንያት ሰዎች እየሞቱ ነው። በምግብ እጥረትም እንደዚሁ ብዙዎች ህይወታቸውን ያጣሉ። ከዚያ በላይ በየቀኑ የሚሰነዘረው የድሮን ጥቃት ሰዎችን እየገደለ
እየገደለ ነው።
And on top of that, daily drone attacks is killing people.
በጉዳዩ ላይ መግለጫ ያወጣው የመንግስት ኮሙኒኬሽን አገልግሎት ግን መንግስት ለትግራይ ህዝብ ባለው ውግንና ያማራና አፋር ክልሎች ደግሞ ለትግራይ ክልል ባላቸው አጋርነት የተራድኦ ተቋማት 1010 የሰብአዊ እርዳታ የያዙ ከባድ የጭነት ተሽከርካሪዎችን ወደ ትግራይ እንዲያስገቡ አድርጓል ብለዋል። ይሁን እንጂ 1010 ከባድ ተሽከርካሪዎች ወደ መጡበት መመለስ ሲገባቸው የህወሓት ኃይሎች ለሰራዊት ማጓጓዣነት ተጠቅመውባቸዋል ሲል ከሷል። ጦርነት በሚካሄድበት የትግራይ አቅራቢያ በሚ ገኛው አፋር ክልል የአዳር ወረዳ መንግስት ኮሙኒኬሽን ጉዳይ ጽፈት ቤት ኃላፊ የሆኑት አብዱ አሊ በበኩላቸው ለትግራይ የምግብ ድጋፍ ማድረስ አልተቻለም የሚለውን የዶክተር ቴድሮስን ወቀሳ አጣጥለውታል። የዓለም ምግብ ፕሮግራምን ጨምሮ የተለያዩ አካላት ወደ ትግራይ በአፋር አባአላ በኩል የምግብ እርዳታ ሲጓጓዝላቸው ቆይቷል ነው የሚሉት ኃላፊው። በቅርብ ጊዜ በአካባቢው ያለውን ሁኔታም ዓለም ያውቀዋል ነው ያሉት።
መጀመሪያ እርዳታ ወደ ትግራይ ክልል የሚገባበት አማራጭ መንገድ የለም። ለምን? በአባአላ በኩል ያለው ጦርነት ራሳቸው ከፍተው በአባአላ በኩል ጦርነት እያካሄዱ ነው። እነሱ በቆቦም በኩል ጦርነት እየተካሄደ ነው። እናስገባ ቢባል እንኳን ማለት ነው ሁሉም መግቢያ በሮቹ በአፋር በኩል ነበር እስከዛሬ የሚገባላቸው እርዳታዎች። በዛ በኩል ራሳቸው ጦርነት ከፍተው ወረራ አድርገው አባአላ ከተማ ላይ ማለት ነው እስቲል እስካሁን በመድፍ እየደበደቡ ስለሆነ እርዳታ የሚገባበት አማራጭ የለም። እና እሱ ያው ለህወሓት ፕሮፓጋንዳ ነው የሚያደርገው እንጂ የጦርነት ቀጠና እንደሆኑ ያውቃል። የመግቢያ መንገዶቹ በሙሉ ተድሮ ተራ ነው ራሱ ማለት ነው።
ዶክተር ቴዎድሮስ ባስተላለፉት መልእክት ጦርነት ባለባቸው አካባቢዎች ድርጅታቸው ለመንቀሳቀስ ጥያቄ አቅርበው በአማራና በአፋር እንዲንቀሳቀስ ወደ ትግራይ ግን እንዳይገባ ተደርጓል ብለዋል።
We have been trying from WHO side trying to have access to send drugs to Tigray.
ካለም ጤና ድርጅት በኩል ወደ ትግራይና ሌሎች በግጭቱ ጉዳት ለደረሰባቸው የአማራና አፋር አካባቢዎች መድኃኒት ለማስገባት እንድንችል ጥያቄ አቅርበን ለአማራና አፋር ሲፈቀደልን ለትግራይ ግን ተከልክለናል። የጠቅላይ ሚኒስትር ጽህፈት ቤትን የውጭ ጉዳይ ሚኒስትርንና ሁሉንም የሚመለከታቸው አካላት ጠይቀናል። ፈቃድ ግን አላገኘንም። በተለይ ከሐምሌ ወር ጀምሮ የዓለም ጤና ድርጅት ምንም አይነት የሕክምና ድጋፍ እንዲያደርግ አልተፈቀደለትም።
allowed from WHO.
የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር ዘላለም ልጅ ዓለም ግን ከዳይሬክተሩ የተለየ አስተያየት ነው የሰጡት። ከዓለም ጤና ድርጅት የደረሰ ድጋፍ አለመኖሩን በማስታወስ
6 ወራት ጥላት በክልላችን በሚቆይበት ጊዜ ምንም አይነት ሰብአዊ ድጋፍ የትኛውም የዓለም UN ኤጀንሲን በለው ኢንተርናሽናል ኤንጂኦን በለው ምንም አይነት ድጋፍ አላደረገም። የምግብ ብቻ ሳይሆን የጤና አገልግሎት ተቋርጧል። አንድም ለህብረተሰቡ የሚያስፈልጉ ለምሳሌ HIV በሽተኞች አሉ። በተመሳሳይ የስኳር በሽተኞች አሉ። ደንግፊት ችግር ያለባቸው ህብረተሰብ ክፍሎች አሉ። ለእነዚህ የሚሰጡ መድኃኒት ሙሉ በሙሉ የተቋረጠበት ሁኔታ ነው የነበረው እና ይህንን ችግር ለመሻገር የትኛውም የዓለም አቀፍ ረድኤት ድርጅት ወይም ደግሞ የዓለም የጤና ድርጅትም ገብቶ ድጋፍ ያደረገበት ሁኔታ የለም። ድጋፍ አለመድረግ ብቻ ሳይሆን ድጋፍ አለመድረጉን በተደጋጋሚ ጥያቄዎችን እያነሳን ይህን ጥያቄ ምላሽ ለመስጠት በጎ ምላሽ ያገኘንበት ሁኔታ የለም። ስለዚህ የተባበሩት መንግስታት ድርጅት ተቋማትም ገለልተኛ ሆነው እዚህ ክልል ላይ ተገቢውን ድጋፍ እያደረጉ ያልነበረበት ሁኔታ ነው ያለው። ሁኔታውንም ሲዋግዙ አልተሰሙም።
የአዳር ወረዳ መንግስት ኮሚኒኬሽን ጉዳዮች ኃላፊም በጦርነቱ የከፋ ጉዳት በደረሰበት ወረዳቸው ውስጥ የዓለም ጤና ድርጅት ያቀረበው ምንም ነገር የለም ሲሉ ይሟገታሉ።
እኔ ባለሁበት አሁን አዳር ወረዳ ከሰጊታ ግንባሬት ሲባል የነበረው ስሰማ ከነበረ ማለት ነው እዛ ቦታ ላይ 4 ቦታ አስፍረናል። ህዝቡም ከጦርነቱ የተፈናቀሉትን ከደብሌዎቸው የመጣ እርዳታ እኔ አላየሁም። አንድም ካርቶን የለም። ወርልድ ፉድ 2 መኪና 3 መኪና አይቻለሁ። ምግብ ማለት ነው የዓለም ምግብ ድርጅት።
አቶ አብዱ እንደውም በአካባቢው ካለው አሳሳቢ የጤና ችግር አንጻር ዓለም አቀፉ የጤና ድርጅት ለአካባቢያቸው ትኩረት አለመስጠቱን በማውሳት ወቅሰዋል።
አሁን ወረርሽኝ እየተከሰተ ነው። ህጻናቶች ደግሞ በየቀኑ መሬት ላይ ወድቀው በቀሩ ፈንጂዎች እየተጎዱ ነው። ስለዚህ ነገር ምንም ያለው ነገር የለም ይሄ ተቋም።
ዶክተር ቴዎድሮስ አድሃኖም በኢትዮጵያ መንግስት በኩል የተወሰደው እርምጃን የኮነኑት በ21ኛው ክፍለ ዘመን የማይጠበቅ በማለት ነበር። በ21ኛው ክፍለ ዘመን መንግስት የራሱን ህዝብ ምግብ መድኃኒትና ለመኖር የሚበጁ ድጋፎችን እንዳያገኙ ይከለክላል ተብሎ አይታሰብም።
dreadful and unimaginable.
Commissioner Zalalem na Ato Abdu bebekulacho yalem tena drijitem honu directoru qali gebulleten sabawinet begeleltinyet ala agelegelum binawal.
Bekaberi kemtigenyo yetena kella jemru ska tirilq hospitalosh dres yemichilon zerfwal mewsed yemichilon demo agelgulot ndayesetarbu yawdemebet unita ne yalla. Ihin ngidih millaw yalemakef taqwamat begilach miyawqut haqqno. Ihinen inkwal siwaqzu aysemu. Betemesasayim ahun talat kwotta wala nizi akababi ከፍተኛ የሆነ መድኃኒት ችግር አገልግሎትን ለማስጀመር የሚያስችል ቁመና ላይ ያደረም የጤና ተቋማቶች መልሶ ለማቋቋም እንኳን የዓለም የጤና ድርጅት አንድ ማስተዋጽኦ ያበረከተ አይደለም።
በሚሊየን ሜትሪክ ቶን የሚመት የመድኃኒት ቁሳቁስና መድኃኒቶችን ነው ህዋት ወረራ ባካ የደባቸው በሙሉ የዘርፎ ወደ ትግራይ ያሸሸው ማለት ነው። በእና ቦይስ ባት ህዋት አባላቶች በይቅርታ መፈታታቸውና ዓለም አቀፍ ተቀባይነት ያገኘውን አገሪቱ የወሰነችውን ውሳኔ አጀንዳ ሺፍት ለማድረግ ነው እንጂ ስለተዘ ረፉት መድኃኒቶችና ስለወደሙ ሆስፒታሎች ግን ምንም ያልተረፈሰው ተቋም ማለት ነው። ዛሬ ላይ ትግራይ ውስጥ የመድኃኒት እጥረት አለ ብሎ መግለጫ መስጠቱ ከኋላ ምን አለ የሚል ጥያቄን ያስነሳ ነው።
የመንግስት ኮሙኒኬሽን አገልግሎት ዛሬ ባወጣው መግለጫ መንግስት እርዳታ ወደ ትግራይ ክልል እንዳይገባ ያደረገ ነው በሚል ያለም ጤና ድርጅት መግለጫ ማውጣቱ የህዋትን ቡድን ፕሮፓጋንዳ ማስተጋባት ስለሆነ በመንግስት ዘንድ ፍጹም ተቀባይነት የለውም ሲል ገልጿል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው አመሰግናለሁ። አድማጮች ተከታዩም እዚያው አዲስ አበባ ያቆየናል። ሰሞኑን የተካሄደው የጠቅላይ ሚኒስትር አብይ አህመድና የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የስልክ ውይይት ፍሬያማ እንደነበር የውጭ ጉዳይ ሚኒስቴር አስታወቀ። ውይይቱ የነበረውን የመጠራጠር ደመና የቀነሰና የወደፊቱንም ግንኙነት ቀና ሊያደርገው ይችላል ተብሏል። አሁን በኢትዮጵያ የሚታየው የፖለቲካ ምህዳር እንደተለወጠ የሚኒስትሩ ቃል አቀባይ ገልጠዋል። ቃል አቀባዩ በዛሬው ዕለት ሰጡትን ሳምንታዊ መግለጫ የተከታተለው መለስካቸው አመሃ ተከታዩን አድርሶናል።
በሳምንታዊው ጋዜጣዊ ጉባኤ የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ እንዳሉት ከጥቂት ቀናት በፊት በፕሬዚዳንት ጆ ባይደን እና በጠቅላይ ሚኒስትር አብይ አህመድ መካከል የተካሄደው የስልክ ውይይት ፍሬያማ የነበረ መሆኑን ገልጠዋል። ፕሬዚዳንቱ በኦፊሴል ጽፈት ቤታቸውን ከያዙ ጊዜ ወዲህ ከኢትዮጵያው መሪ ጋር ቀጥታ ግንኙነት ሲያደርጉ የመጀመሪያው በሆነው በዚህ የስልክ ውይይት ላይ ጠቅላይ ሚኒስትር አብይ አህመድ ከአንድ ዓመት በፊት በሀገሪቱ የተፈጠሩትን ልዩ ልዩ ቀውሶች መንስኤዎች ናቸው ያሏቸውን እንደዘረዘሩላቸው አምባሳደር ዲና ተቆመዋል።
በአሜሪካ በኩል የፕሬዝዳንት ባይደን እና የክቡር ጠቅላይ ሚኒስትራችን የቴሌፎን ኮንቨርሴሽን ነው ትልቅ ሲግኒፊካንስ ያለው የዲፕሎማሲ ኢንተራክሽን ነው ተብሎ ሊወሰድ የሚችል ነው። ያው በቴሌፎን ኮንቨርሴሽን በወቅቱ እንደሰማችሁት እዚህ ህግ ማስከበር ጀነሲስን በተመለከተ ኢትዮጵያ ለምን ወደዚህ እንደተገ እንደገባች ነው ያስረዷቸው። ስለ ሰብአዊ መብት ጥበቃና ስለ ሰብአዊ እርዳታ ተደራሽነትም እንደዚሁ ብሪፍ አድርጓቸዋል። በጦርነት የወደመ ንብረት መልሶ ሪኮንስትራክሽን ሂደቱም ቀርቦላቸዋል።
በሌላ በኩል አንድ ስማቸው ያልተጠቀሰ የዩኤስ አሜሪካ የወቅቱ አስተዳደር ከፍተኛ ባለስልጣን ለጋዜጠኞች እንደተናገሩት ፕሬዚዳንት ባይደን ጠቅላይ ሚኒስትር አብይን በስልክ ለማነጋገር ያነሳሳቸው በቅርቡ ጠቅላይ ሚኒስትሩ ወስደዋቸዋል ያሏቸው አዎንታዊ እርምጃዎች ናቸው። እነዚህን አዎንታዊ እርምጃዎች ይበልጥ ለማጠናከርም ግንኙነቱ ይቀጥላል ብለዋል። አምባሳደር ዲና ሙፍቲ በበኩላቸውም የንግግሩን ፍሬያማነት የገለጹት በተመሳሳይ መንገድ ነበር።
ውጤታማ ኮንቨርሴሽን ነው የሚባለው ሁለቱም ሀገሮች እስካሁን የነበረውን የጥርጣሬ እንትን ለመቀየር ፋርደር ኢንጌጅመንት ተስማምቷል። ፋርደር ኢንጌጅመንት ማለት በዲፕሎማሲ ቋንቋ መገናኘት፣ መነጋገር፣ መወያየት በጋራ ጉዳዮች ላይ ተባብሮ ለመስራትም እንደዚሁ ስምምነት አለ። ይሄ እንግዲህ ፕሬዚዳንት ባይደን ወደ ስልጣን ከወጡ በኋላ የመጀመሪያው ኢንተራክሽን ነው። ይሄ ኢንተራክሽን ባይ ሰልፍ ምልክት ነው። ይሄ ስልክ ንግግሩ ዝም ብሎ ስልክ ንግግር አይደለም። በአንድ ሌላ ሀያል መሪ እና በእኛ መሪ መሀል የተደረገው ኢንጌጅመንት ነው ማለት ይቻላል።
አምባሳደር ዲና ሙፍቲ ለጋዜጠኞች እንዳሉት በሀገሪቱ የለውጡ ምልክቶች የሚታዩት በዲፕሎማሲያዊ መስኩ ብቻ አይደለም። በሀገሪቱ የሚታየው የጸጥታና የደህንነት መልኮችም እየተቀየሩ ይመስላሉ። ለዚህ ማመሳከሪያም ይረዳል በሚል ይመስላል በአሜሪካና በኢትዮጵያ ግንኙነት ብዙ የተሳተፉና ዕውቅ አሜሪካውያን ዲፕሎማቶች ትዊት ያደረጉትን በመጥቀስ አስረድተዋል። ሀርማን ኮሄንና ዴቪድ ሺንን በመጥቀስ የህወሓት አመራሮች አገር ለቀው እንዲወጡ የሰላም አማራጭ መንገድ እንዳመላከቱ ጠቁመዋል። አክለውም
ትላንትና በጦርነቱ ጊዜ እዚህ አካባቢ የነበረው ፖለቲካል አትሞስፌር ምን ነበር የሚለው እናንተ ስለምታስታውሱት ቅርብ ጊዜም ትዝታ ስለሆነ ብዙ ምላሽ የሚፈልግ አንስ ኦቪየስ ነው። የአሸባሪው ኃይል አዲስ አበባ ሊገባ ነው፣ እኔም ልገባ ነው ብሎ ራሱ በሚዲያ ጨርሻለሁ፣ ጉዳዩ አልቋል የሚል ያለበት፣ የኢንተርናሽናል ኮሚኒቲ ተወካዮች ደግሞ ዜጎቻቸውን ጭምር ራሶቻቸውን አይደለም አንዳንዶቹ ውጡ ብለው ገንዘብ እስከ መክፈል የደረሱበት፣ አዲስ አበባ ራሷ ሴፍ አይደለችም፣ አውሮፕላን ራሱ ማረፍ አይቻልም እየተባለ የነበረበት ፓኒክ ፕሪቬል ያደርግበት ነው የፖለቲካል ላንድስኬፕ በዛን ሰዓት የነበረው ማለት ነው። ያ አለ ወይ ነው። ዛሬ እኮ በዚህ በዲያስፖራ ኢቨንት አይተናል፣ ላሊበላ ጭምር በዓል የተከበረበት ሞሮለስ። የዚህ አሸባሪው ኃይልም ኦልሬዲ ከዚህ ተመቶ ሚሊተሪ አድሚት አያደርግም፣ ታክቲካል ሪትሪት ነው የሚለው፣ ግን ሚሊተሪ ተፈቶ የሄደበት ነው።
የውጭ ጉዳይ ሚኒስቴር ቃል አቀባዩ ጋዜጠኞችን ጥያቄ ተንተርሰው ካነሷቸው ጉዳዮች መካከል የኢትዮጵያ ታላቁ የህዳሴ ግድብን የተመለከተ ነው። ቀኑን ለይተው ባይናገሩም ታላቁ ህዳሴ ግድብ በቅርቡ የኤሌክትሪክ ኃይል በማመንጨት ሌላ ምዕራፍ እንደሚጀምር አመላክተዋል። ይህ ሲባል ግን የሶስትዮሹ ድርድር ወይንም ውይይት ያቆማል ማለት እንዳልሆነ አጽኖ ሰጥተው ተናግረዋል።
ፌታ ኮምፕሊ ነው ስንልም የነበረው ይሄንን ነው። ይህን ላለቀ ነገር እየሆነ ላለው ነገር የዚህ የታችኞች የተፋሰሱ ሀገሮችም አብሮ መኖር አለባቸው ከዚህ ካለቀ ጉዳይ ጋር ነው። እንትኑ ካመነጨ ግብጾችን ተጠቃሚዎች መሆን አለባቸው፣ ሱዳኖችም እንዲጠቀሙ፣ ሌሎችም አካባቢ መብራት የሚፈልጉ ሀገሮች እንዲጠቀሙ፣ ለዛ ነው መስራት ያለባቸው ከዚህ በኋላ የሚሆነው። ይሄ ማለት ግን ሶስትዮሽ ድርድር ይቆማል ማለት አይደለም። መናገር ይቻላል፣ ግን ዞሮ ዞሮ ሪያሊቲ ነው። ኦልሞስት እንደ ፀሐይ ኢዝ ዜር። መብራት ካመነጫችሁ አደጋ ይፈጠራል ምናምን የሚለው ዋንያ ሙሊትም ከሞላችሁ አደጋ ይፈጠራል ሲሉ ነበሩ። አዲስ ነገር አይደለም። ሁለተኛም ከሞላችሁ ጉድ ይፈራል፣ አገር ሰማዩ ይገለባበጣል ሲሉ ነበሩ። እና መብራት ከበራ በኋላ እንደውም ጥሩ ምንም አይሆንም እንደነሱም ይበራል።
በመካከለኛው ምስራቅ ሀገሮችና በተለይም በሳውዲ አረቢያ የሚገኙት ኢትዮጵያውያንን ችግር ለመፍታት የሚያስችል ስራ እየተሰራ እንደሆነና ለዚህም የዲፕሎማቶች ቡድን እየተዋቀረ መሆኑን አምባሳደር ዲና ሙፍቲ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ የኢትዮጵያ መንግስት መከላከያው ወደ ትግራይ ክልል ዘልቆ እንዳይገባ ያሳለፈው ውሳኔ አደጋ ያዘለ ነው ሲል ባልደራስ ተቃወመ። በቅርቡ ከስር የተለቀቁት የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በወቅታዊ ሀገራዊ ጉዳዮች ላይ መግለጫ ሰጥተዋል። የፓርቲው አመራሮች የህወሓት አንጋፋ አመራሮች ከስር መለቀቃቸውንም ተቃውመዋል። ይሁን እንጂ መንግስት ውሳኔውን ያሳለፈው አገራዊ ጥቅምን ታሳቢ አድርጎ መሆኑን መግለጹ ይታወሳል። ኬኔዲ አባተ ተከታትሎታል።
የባልደራስ ለእውነተኛ ዲሞክራሲ ፓርቲ ዛሬ በሰጠው መግለጫ የተለያዩ ወቅታዊ ጉዳዮችን አንስቷል። ፓርቲው ካነሳቸው ጉዳዮች መካከል የሰሜን ኢትዮጵያው ጦርነት የሚጠቀስ ሲሆን መንግስት የመከላከያ ሰራዊቱ ወደ ትግራይ ክልል እንዳይገባ ያሳለፈውን ውሳኔ ተቃውሟል። ወይዘሮ ማህሌት እሸቱ የፓርቲው አመራር አባል ናቸው።
መንግስት ምዕራፍ አንድ ያለውን ዘመቻ የኢትዮጵያን ሉዓላዊነት ሳያረጋግጥ መቆሙ ትልቅ አደጋ ያዘለ መሆኑን ገምግመናል። ዘመቻውን ያቆመበትን አመከንዮ ከመስረዳት አኳያም ሆነ እርሱን ተከትሎ ከህዝብ በሚነሳው ተጨባጭ ስጋት ዙሪያ በቂ ምላሽ አልሰጠም። መንግስት ተከርተናል ለሚለው የኢትዮጵያ ህዝብ እያሳየ ያለውን ንቀት ማስተካከል ይገባዋል። ህወሓት አሁንም የአገሪቱ አንድነትን ሊፈታተን በሚችል ወታደራዊ ቁመና ላይ ይገኛል። የዘመቻው ፍጻሜ የኢትዮጵያ አንድነት አደጋ ላይ የሚጥለውን የህወሓት ወታደራዊ አቅም በመስበር መቋጨት ይገባል።
ይሁን እንጂ ወደ ትግራይ ክልል ጦሩን ላለማስገባት የተወሰነው ከቀድሞው ጊዜ ልምድ በመውሰድ መሆኑን የሚገልጸው የኢትዮጵያ መንግስት ሌሎች ምክንያቶችንም ይጠቅሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በነበረ አንድ ዝግጅት ላይ ባደረጉት ንግግርም ስለ ውሳኔው ተከታዩን ብለዋል።
በመልሶ ማጥቃቱ ከአፋርና ከአማራ ክልል ካወጣን በኋላ ተጨማሪውን ጉዞ አያስፈልግም ያልነው ውጤቱ አደገኛ መሆኑን ከቲፒኤልኤፍ በመማር ጭምር።
በቅርቡ ከእስር ከተለቀቁት የባልደራስ ፓርቲ አመራሮች አንዱ የሆኑትና የፓርቲው ፕሬዝደንት አቶ እስክንድር ነጋ ግን የመንግስት ውሳኔ ኃላፊነት የጎደለው እንደሆነ ነው የሚገልጹት።
ማዕከላዊ መንግስቱ ኢትዮጵያን አፈርሳለሁ የሚለውን ህወሓት ያለበት ድረስ ደርሶ የህግ በላይነቱ ማረጋገጥ አለበት። ይሄ ኃላፊነት አለበት። ይህን ማረጋገጥ አልቻለም ማዕከላዊ መንግስት መንግስት አይባልም። ይግባ ኃይል ነው የምትሉት ለሚለው ጥያቄ አስፈላጊ ከሆነ ይገባል። ኢትዮጵያ ነች እኮ ትግራይ። ለምን ይገባል? ኢትዮጵያን አፈርሳለሁ እያለ ነው። የተቀባይነት የለም። ከዚህ አኳያ ነው የምንመለከተው እና እሱ ነው ቀዳሚ አጀንዳችን። የትግራይ ህዝብንም ነፃ ማውጣት የእኛ ኃላፊነት ነው። የትግራይ ህዝብ በሚባል እኛ የምንለው ነገር የለም። ያለ ነው አንድ የኢትዮጵያ ህዝብ ነው ያለ ነው። በተለያዩ ቋንቋ እንግባባለን። በህዝብ ደረጃ ግን አንድ ነው። ትግራይ ነፃ እስካልወጣች ድረስ እኛ ነፃ ወጥተናል ማለት አንችልም። በዛ ደረጃ ኢትዮጵያ ህጋዊ የሆነው ዓለም አቀፍ ድንበር ድረስ ነፃ እስከሚወጣ ድረስ እኛ ችግሩ ተፈቷል ብለን አናምንም። ይሄ ለገዢው ፓርቲ ግልጽ ሊሆንለት ይገባል። እገፋለሁ አልገፋም የሚል ምርጫ አለው፣ ግዴታው ነው።
በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ ስር እየተከሰሱ ከነበሩ ግለሰቦች መካከል የስድስቱ ክስ መቋረጡንም ባልደራስ በህገ ወጥነት እንደሚመለከተው ወይዘሮ ማህሌት እሸቱ ባቀረቡት መግለጫው አስታውቋል።
የህወሓት የፖለቲካና የጦርነቱ ዋነኛ ቀስቃሾች የሆኑ ጉዳያቸውን በህግ ጥላ ስር ሆነው እየተከታተሉ የነበሩ እስረኞችን ሰሞኑን መፍታት መጀመሩ የህግ የበላይነትን የጣሰ ውሳኔ ሆኖ አግኝተነዋል። በኢትዮጵያ አስተማማኝ ሰላም ሊገኝ የሚችለው መንግስት ተጠያቂነትንና ፍትህን ሊያሰፍን ብቻ ነው። ከዚህ አንጻር ገዢው ፓርቲ በጦርነቱ የተጎዱትን አግልሎና ራሱን ብቸኛ የጉዳዩ ባለቤት አድርጎ ተጠያቂነትና ፍትህን ባላሰፈነ ሁኔታ ክስ ለማቋረጥ የሰጠው ውሳኔ የፖለቲካም ሆነ የሞራል ተቀባይነት የለውም። ይህ ህጋዊነት ያልተላበሰ ውሳኔ አገሪቱን ግልጽ ለሆነ አደጋ አጋልጧል።
ይህ ውሳኔ የፖለቲካ አመራሩ ከተወያየበት በኋላ በጋራ የተወሰነ መሆኑን መንግስት መግለጹ ይታወቃል። ስለ ውሳኔው ዓላማም ጠቅላይ ሚኒስትር አብይ አህመድ እንዲህ ማብራራታቸው ይታወሳል።
ይህ ውሳኔ የተወሰደው ኢትዮጵያን በጠንካራ አደት ላይ ለማኖር ነው። ጠላቶቿን ለመቀነስ ነው። ጉልበት ለመሰብሰብ ነው። ያልገባውና የሚከተል ማህበረሰብ ካለ አይኑን ገልጦ ማየትና ከጥፋት ጎዳና እንዲመለስ ለማድረግ ነው። ሌላም በርካታ ምክንያቶች አሉት።
የመንግስት ውሳኔ የኢትዮጵያን ቀውስ ለመፍታት የሚያስችል አንድ እርምጃ ነው በማለት ዩናይትድ ስቴትስና የተባበሩት መንግስታትን ጨምሮ የተለያዩ ሀገራት ውሳኔውን መደገፋቸው ይታወሳል። ሆኖም መንግስት ያሳለፋቸውን ጦርነቱን የመግታትና የህወሓትን አንጋፋ አመራሮችን የመፍታት ውሳኔ ተከትሎ ከህወሓት ጋር ለድርድር የሚቀመጥ ከሆነ ይላሉ አቶ እስክንድር ነጋ፣ ይህ ከሆነ የአንድነት ጉዳይ የድርድሩ ጠረጴዛ ላይ መቅረብ የለበትም።
በኢትዮጵያ አንድነትን ጥያቄ ውስጥ የሚከት ማንኛቸውም ነገር አንቀበልም። በኢትዮጵያ አንድነት ላይ ለመደራደር የኢትዮጵያ መንግስት መብት የለውም። እውነተኛው ባለቤት ህዝቡ እሱ ነው ብዬ ነው የምናገር። ብዙሃኑ ህዝብ ማለት ነው። እሱ ምን እያለ ነው? በአንድነት አትደራደሩ እያለ ነው። ወደ ግንባር ዘምቷል፣ ተሟል። ሀገር አትፈርስም፣ ኢትዮጵያ አትፈርስም ብሎ በተግባር ፍላጎቱን በደሙ ጽፏል። ይህ በሆነበት ሁኔታ ኢትዮጵያን አፈርሳለሁ ከሚል ድርጅት ጋር የኢትዮጵያ መንግስት ሲደራደር ለመደራደር ቢቀመጥ ይህንን የህዝብ አቋም እንዲያንጸባርቅ ነው የምንጠብቀው።
በኢትዮጵያ አንድነት ጉዳይ እንደማይደራደሩ ጠቅላይ ሚኒስትር አብይና መንግስታቸው ከዚህ ቀደም በተደጋጋሚ መግለጻቸው ይታወሳል። በቅርቡ ይካሄዳል ተብሎ የሚጠበቀውን ሀገራዊ ምክክር በተመለከተ ባልደራስ ባስቀመጠው ቅድመ ሁኔታ በምክክር ኮሚሽኑ መሳተፍ የሚፈልጉ የፖለቲካ ኃይሎች የኢትዮጵያን አንድነትና ሉዓላዊነት እንዲሁም ሰላማዊ ሂደትን ሊያከብሩ እንደሚገባ ያነሳ ሲሆን እንደ ፓርቲ ወደ ምክክር ኮሚሽኑ የሚገቡበትን አጀንዳ አቶ እስክንድር ያስረዳሉ።
አምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት ሽግግር ያደረጉ ሀገራት በሙሉ ይህንን ፋክት ቼክ ማድረግ ይቻላል። በሙሉ አዲስ ህገ መንግስት አውጥተው ሽግግሩን ያደረጉት አምባገነናዊ ስርዓት ነበር። እንደውም አምባገነናዊነቱ በነገራችን ላይ ኢትዮጵያ አምባገነናዊ ብቻ ዘረኛ የሆነ አምባገነናዊ ስርዓት ግን እሱ የሰጠንን ህገ መንግስት ይዘን ወደ ዲሞክራሲያዊ ስርዓት እንሄዳለን የተባለው እኛ ገብተን አሁን ፕሬዚደንት የለም በሌላው አለም የህወሓትን ህገ መንግስት ይዘን ነው ወደዚያ ዲሞክራሲያዊ ሀገር የምንገነባው የሚባል ከሆነ ለእኛ በአንድነቱን አደጋ ላይ መጣል።
ሌላኛዋ በቅርቡ ከተፈቱት የባልደራስ አመራሮች አንዷ የሆኑት ወይዘሮ ቀለብ ስዩምም የህገ መንግስት ለውጥ የፓርቲያቸው አጀንዳ የሆነበትን ምክንያት እንዲህ ሲሉ ይገልጻሉ።
ወደ ምክክር የምንገባበት ሁኔታ እንዴት ሊሆን እንደሚችል አስቸጋሪ ሁኔታዎች ይታያል ብለን እናስባለን። የሚጀምረው እኮ ቀላል የሚመስል ግን ትልቅ ችግር የሚፈጥረው ሀገራችን ብሔራዊ ባንዲራ እኮ የላትም። አንዱ ክልል ሌላ ባንዲራ ይዞ ይወጣል፣ አንዱ ክልል ሌላ ባንዲራ ይዞ ይወጣል። ለዚህ መነሻው ህገ መንግስቱ ነው። እንደዚህ አይነት ችግሮችን ይዘን እንዴት ወደዛ ልንመጣ እንደምንችል አስቸጋሪ ስለሚሆን የድርጅታችን አንዱ አቋም ይሄ እንደሚሆን እንድትይዙልን ነው።
ህገ መንግስቱን ጨምሮ የልዩነት ምንጭ የሆኑ ዋና ዋና ሀገራዊ ጉዳዮች የሀገራዊ ምክክሩ አካል እንደሚሆኑ መንግስት መግለጹ ይታወቃል። በዛሬው መግለጫ ላይ የባልደራስ አመራሮች አቶ ስንታየው ቸኮልና አስካለ ደመሌም የተገኙ ሲሆን እነርሱን ጨምሮ በቅርቡ የተፈቱት የፓርቲው አመራሮች ከነገ አርብ ጥቅምት 6 2014 ዓ.ም ጀምሮ በአፋርና በአማራ ክልሎች ወደሚገኙ ግንባሮች በመሄድ ጉብኝት እንደሚያደርጉም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ ለዘገባው አመስግኝ። ለተከታዩ ርዕስ ደግሞ ወደ መቀሌ እንሻገር። በቅርቡ የኢትዮጵያ መንግስት በወሰነው መሰረት የቀድሞ የህወሓት ነባር አመራሮችን ጨምሮ የፖለቲካ መሪዎች ከስር መለቀቅን አስመልክቶ የመቀሌ ከተማ ነዋሪዎች የሰጡትን አስተያየት ያካተተ ነው። የመቀሌው ዘጋቢያችን ሙልጌታ አጽባህ ነው አንዳንድ የከተማይቱን ነዋሪዎች ተዘዋውሮ ያጠናቀረውን ዘገባ ያደረሰን፣ እንደሚከተለው ያቀርበዋል።
የህወሓት ነባር አመራር አቦይ ስብሐት ነጋ ጨምሮም ሌሎች ፖለቲከኞች ባለፈው ሳምንት ክሳቸው ተቋርጦ እንዲፈቱ መደረጉ አስመልክቶም አስተያየት ከሰጡ የመቀለ ከተማ ነዋሪዎች መካከል አቶ ፍረ ዘለቀ አንዱ ናቸው።
ጥሮታ ያወጡ አዛውንት ነበሩ አቦይ ስብሐት ማለት። ስለዚህ ራሱ ፈርሞ ነው ጥሮታ ያስወጣቸው አብይ ማለት። ስለዚህ ሲጀመር መታሰራቸው ትክክል አይደለም፣ ትክክልም አልነበረም። ሆን ተብሎ ትግራዋይ በመሆናቸው እንደ ሌሎችም ልክ እንደሚታሰሩት ያሉት እስካሁን ድረስ ነው የታሰሩት። ስለዚህ መታሰራቸው ትክክልና አግባብም አልነበረም ማለት ነው። ሁለተኛ አሁን መፈታታቸው ዓለም ህዝብ ለማታለል ሰላማዊ ሰው እንደሆነ አስመስሎ ነው የሚናገረው ሁሌም ማለት ነው። መፈታታቸው ብቻ ሳይሆን የምናየው አሁን ምን እያደረገ ነው በተግባር ደግሞ አረብ ድሮኖች አሁንም ትግራይ ድረስ እየደበደበ ነው። ህጻናት እየሞቱ ነው፣ አዛውንት እየሞቱ ነው፣ እናቶች እየሞቱ ነው፣ ያሳቃየ ነው እስከ ተፈቱ ድረስ ማለት ነው። ስለዚህ ለሰላም የሚፈልግ ቢሆን ኖሮ እዛ የታሰሩ በሺዎች የሚቆጠሩት ተጋሩ አሉ። ስለዚህ እነሱን መፍታት ነበረበት ማለት ነው።
አማኑኤል በርሀ የተባለ ሌላ አስተያየት ሰጪ በበኩሉም የፖለቲከኞቹ መፈታት ለሰው በጎ ነገር ከመመኘት አንጻር መልካም ነው፣ ለትግራይ ህዝብ አሁን ካለበት ችግር አንጻር ሲታይ ግን ትርጉሙ አይታየኝም በማለት ነው የተናገረው።
ያው እኔ የፖለቲካ እስረኞች መፈታት ብዙ ለትግራይ ህዝብ የሚያመጣው ለውጥ አለ ብዬ አላስብም። ለምሳሌ አቦይ ስብሐት የትግራይ አባት ናቸው። በአሁኑ ሰዓት ትልቅ በእድሜም የገፉ ጥሮታ አይወጡም ስለሆኑ ከስራ አቁመው ነበር። እስርም ቢታሰሩም ባይታሰሩም ምንም የሚያመጡት ለውጥ አልነበረም። ለቤተሰብ ለአንዳንድና ለእኛም እንደ አባት ደስታ ሊሆን ይችላል፣ ከጤናቸው በምናቸው ደስታ ሊሆን ይችላል። ነገር ግን ለትግራይ ህዝብ አሁን ካለው ችግር ከደረሰብን መፍትሄ ይሆናል ብዬ አላስብም። ስለዚህ ለትግራይ ህዝብ በቀደ ገርባም ጆሃርም አቦይ ስብሐት መፈታት ለዶክተር አብይ ጥቅም ሊሆን ይችላል፣ ለአንዳንድ ለፖለቲካ እንጂ ለትግራይ ህዝብ ጥቅም ይሆናል ብዬ አላስብም።
አቶ ጉዑሽ ተስፋ ማርያም የተባሉ በበኩላቸው ለፖለቲካ መድረኩ ትርጉም የሚኖረው ሲሉ ገልጸዋል።
ሌሎችም የሚፈቱ ማአት ምንም ነገር አዲስ አበባ የነበሩ የታሰሩ ከመቀሌ የሄዱ ምንም ነገር የሌላቸው ስንት ዶክተሮች፣ ስንት ጀነራሎች፣ ስንት ባለሀብት አሉ። እውነት ከሆነ ከነሱም መፍታት ነበረባት። አቦይ ስብሐትማ ምንም ለፖለቲካ ጥቅም ካልሆነ በስተቀር የዘጠና ዓመት እድሜ ተፈቱ ታሰሩ እያሉ ለፖለቲካ ጥቅም እንትን እያደረጉ ነው።
አሸናፊ ገብረ ኪዳን የተባለ በበኩሉም
ስለተፈቱ እስረኞች ሰምቻለሁ፣ ግን በትግራይ ጥቅም አለው ብዬ አላምንም። ምክንያቱም በዚህ ሰዓት የትግራይ ህዝብ በረሃብ በቀን እስከ 200 የሚያክል እየሞተ ነው ያለው። ስለዚህ እነዚህ ፈትቻለሁ ብሎ ፖለቲካዊ ትርፍ ለማግኘት ካልሆነ በስተቀር ሌላው እኔ ምንም አይነት ጥቅም አለው ብዬ አላምንም።
አቶ ሽሻይ መስፍን የተባሉ የመቀለ ከተማ ነዋሪ በበኩላቸው ዘላቂ ሰላም በሚያመጣ መልኩ ስራ መፈጸም አለበት ብለዋል።
ለሰላም የሚያመጣው ትርጉም ብዙም አይኖረውም። ለምን ቢባል ሁሉም ትግራዋይ ታስረዋል። ነጋዴ ምንም ፖለቲካ ምንም ነገር የለውም። ከህፃን እስከ ትልቅ ጀምሮ እስከ ህፃን ሁሉ ታስረን ያለ እነዚህ አስረ ነበር ያስባት መፈታት ማለት ምን ውጤት ነው የሚያመጣው? መፈታቱ ጥሩ ነው፣ ይፈቱ፣ ችግር የለውም። ግን እነሱ መፈታቱ ደግሞ ሌላ ለሰላም ለትግራይና ለኢትዮጵያ ህዝብ ሰላም ያመጣል ተብሎስ አይታሰብም ብዬ ነው የማስበው። በራቢውም በህክምናውም እየሞተ ነው፣ እየተሰቃየ ነው ያለ ህብረተሰብ። አለም ደግሞ ያሳስበናል ከማለት ምንም የሚያደርጉት ውጤት የለም። አንድ እርምጃ ቢወስዱልን ጥሩ ነበር። በዛም እኔ በእኔ ግን ይመስለኝ ይሄ ከበባ ሁላችን ትንሽ ትልቅ ሳይል መስበር አለብን።
ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም።
ሙልጌታን አመሰግናለሁ ለዘገባው። ከፍተኛ ድርቅ በሶማሊያና በደቡብ ኢትዮጵያ ከሶስት ሚሊዮን በላይ ሰዎች ላይ ጉዳት እያደረሰ መሆኑን ዓለም አቀፉ የነፍስ አድን ኮሚቴ አይአርሲ አስታወቀ። ሁለቱ የአፍሪካ ቀንድ አገሮች በዚህ ዓመት የሰብአዊ ቀውስ መባባስ ሊያጋጥማቸው ይችላል ተብለው ከተገመቱ 20 አገሮች መካከል መሆናቸውንም ድርጅቱ አክሎ ገልጧል። የናይሮቢው የአሜሪካ ድምፅ ዘጋቢ መሐመድ ዩሱፍ ያደረሰንን ዘገባ ጽዮን ግርማ እንደሚከተለው ታቀርበዋለች።
ዓለም አቀፉ የነፍስ አድን ኮሚቴ እንደ አውሮፓውያን አቆጣጠር በ2022 የአስቸኳይ ጊዜ አደጋ ትኩረት ያስፈልጋቸዋል ብሎ ካወጣው 20 አገራትን የያዘ ዝርዝር መካከል ኢትዮጵያና ሶማሊያ ይገኙበታል። በሶማሊያ የድርጅቱ ተጠሪ የሆኑት ሪቻርድ ክሮዘርስ እንደሚሉት በሁለቱ ሀገራት የሚታየው ሰብአዊ ሁኔታ ጥሩ ደረጃ ላይ አይደለም።
verge of crisis for some time.
ከጥቂት ጊዜያት ወዲህ የአፍሪካ ቀንድ በቀውስ አፋፍ ላይ ይገኛል። ለሶስት ተከታታይ ወቅት ዝናብ አልዘነበም። በአሁኑ ሰዓትም ከፍተኛ የሆነ የምግብ እጥረትና የሰዎች መፈናቀል እየታየ ነው።
ዓለም አቀፉ የነፍስ አድን ኮሚቴ እንደሚለው የዝናብ እጥረት በሶማሊያና በኢትዮጵያ ላለፉት 40 ዓመታት ያልታየ ድርቅ አስከትሏል። በዚህም ምክንያት ቢያንስ 3 ሚሊዮን የሚሆኑ ሰዎች ጉዳት የደረሰባቸው ሲሆን ከ170 ሺህ በላይ የሚሆኑ ሰዎች ውሃ፣ ምግብና ሰብአዊ እርዳታ ፍለጋ መኖሪያ ቤታቸውን ጥለው ተሰደዋል። ከነዚህ መካከል 60 የሚሆኑ የቀንድ ከብቶቹን ይዞ የተሰደደው የ47 ዓመቱ ኑር አህመድ አንዱ ነው።
ከብቶቼን ከብርቃድ ወደ ሐሮራያ ከተማ ወሰድኳቸው። በሐሮራያ የሚገኙ አስተዳዳሪዎችና ሰዎች ጥሩ አቀባበል አድርገውልናል። አሁንም በዚያው እገኛለሁ። በእርግጥ አንዳንድ ችግሮች አሉብን። ከብቶቻችን አካባቢውን ለመልመድ ተቸግረዋል። መድኃኒትም ያስፈልገናል። ውሃ ከጉድጓድ እናወጣለን፣ ግን የምናጠራቅምበት የለንም። ውሃ የምናጠራቅምበት ቦታ ቢኖረን በጣም ይረዳናል።
ክሮዘርስ በተለይ ሴቶችና ሕጻናት በድርቁ ከፍተኛ ጉዳት እንደደረሰባቸውም ያስረዳሉ።
በተለይ ከአምስት ዓመታት በታች ያሉ ሕፃናት ከፍተኛ ጉዳት እየደረሰባቸው ነው። መተዳደሪያ የነበሩትን ሁሉ አውድሟል። በአንድ ወቅት ትልልቅ የነበሩ እርሻዎችና ከፍተኛ ቁጥር የነበራቸው የጋማና የቀንድ ከብቶች አሁን ተመናምነዋል። ሁኔታው ተስፋ አስቆራጭ ነው። በተለይ ግን ሴቶችና ሕፃናት ናቸው ከፍተኛ ጉዳት እየደረሰባቸው ያሉት።
አብዱ አዚዝ ባሽር የወደብ ከተማ በሆነችው ኪስማዮ ከብቶችን በመግዛትና በመሸጥ የሚተዳደር ነጋዴ ሲሆን በድርቁ ምክንያት 99 ከብቶች እንደሞቱበት ይናገራል።
ገና አስያና ነው ተበለከ ሸፈኔ ተግሪባን በቆሊ ሲደድ የተወነፍ ወገና አስነው ውጭሬ
118 ከብቶች ነበሩ። አሁን በህይወት ያሉት 19 ብቻ ናቸው። ሌሎች በድርቅ ምክንያት ሞቱ። ከፍተኛ ክስረት ነው የደረሰብኝ። አሁን ያጋጠመኝ ጥሩ ነገር የቀሩትን ከብቶች ለመመገብ ገንዘብ አለማውጣቴ ነው። አሁን ለጊዜው ምግብና ውሃ እያገኙ ነው።
በሶማሊያና በኢትዮጵያ የሚንቀሳቀሱ የእርዳታ ድርጅቶች እንደሚሉት የምግብ ዋጋ በከፍተኛ ሁኔታ በማሻቀቡ አንዳንድ ሰዎች ለቤተሰባቸው መሰረታዊ የሚባሉ ምግቦችን እንኳን ማቅረብ አልቻሉም። ዓለም አቀፉ የነፍስ አድን ኮሚቴ በኢትዮጵያ ሶማሌ ክልል እርዳታ መስጠት መጀመሩን ቢያስታውቅም የሰብአዊ እርዳታውን ወደ ሌሎች አካባቢዎች ለማዳረስ ግን ተጨማሪ የገንዘብ እርዳታ ያስፈልጋል ብሏል። የእርዳታ ድርጅቶቹ የገንዘብ፣ የምግብ፣ የውሃና የንጽህና አገልግሎት ለመስጠት እንዲችሉ እንዲሁም ሊያጋጥሙ የሚችሉ የጤና ችግሮችን ለመከላከል እንዲችሉ ተጨማሪ የገንዘብ እርዳታ እንዲደረግላቸው ጥሪ አቅርበዋል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ለዚህ ክፍል ቀዳሚ ለሆነው ቅንብር ወደ ደቡብ እናቀናለን። በደቡብ ክልል በግጭቶችና በተፈጥሮ አደጋዎች ተፈናቅለው የነበሩ በመቶ ሺዎች የሚቆጠሩ ዜጎች ወደ ቀያቸው መመለሳቸውንና ለዚህም ከግማሽ ቢሊዮን ብር በላይ ወጪ መደረጉን የክልሉ የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። በደቡብ ክልል ጉራጌ ዞን በምስቃንና በማረቆ ሕዝብ መካከል የነበረው ግጭት በርቀ ሰላም መቋጨቱንና ከ7000 በላይ ዜጎች ወደ ቀያቸው መመለሳቸውንም የዞኑ ዋና አስተዳዳሪ ለአሜሪካ ድምፅ ገልጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል፣ እንደሚከተለው ያቀርበዋል።
የጉራጌ ዞን ዋና አስተዳዳሪ አቶ መሐመድ ጀማል ለቪኦኤ እንደተናገሩት በመስቃን ቤተ ጉራጌና በማረቆ ሕዝቦች መካከል ለአመታት የዘለቀው ግጭት በእርቅ ተቋጭቷል።
በዞናችን በነበረው ግጭት ህብረተሰቡ አጠቃላይ ከፍተኛ ክሰራ ውስጥ ነው የገባው። እዚህ 80 ሰው በላይ ሞት አጋጥሟል። ይህን ችግር ላለፉት ሶስት ዓመታት በጣም ይቀጠለ ነበረ በመሆኑ ህብረተሰቡ ከፍተኛ የሆነ ስርስን አሳለፈው። በተለያየ ጊዜ የሽምግልና ስርዓት መንግስት አሰራር ላይ አሳፈረ ሲደረግም ችግሩ ለዘላቂነት መፍታት ያልተቻለበት ሁኔታ ነበር። የብሔረሰብ አይነት ይዘት ግጭት ስለነበር እዛ አካባቢ ላይ ሽምግልና ባህል አለ። ስድስት ሀገር ሽማግሌ የሚባል ኦሮሞ፣ የጎና ኦሮሞ፣ የአርሲ ኦሮሞ፣ የስልጤ፣ የጉራጌ፣ ስቶነ፣ ስልጤ፣ ማረቆ፣ ተወዶና መስቃን ያሉበት ስድስት ሀገር ሽማግሌ የሚባላል። በዛ ምክንያት ከ29 ጊዜ የሆነ ሽምግልና ተሞክሮ ላለፉት ሁለት ሶስት ዓመታት ችግሩ መፍታት አልተቻለም ነበር። እዚህ አሁን የክልሉ መንግስት ከዞኑ መንግስት ከወረዳ መንግስት ጋር በጋራ በመሆን አጠቃላይ ስራውን ለመፍታት ጥረት አድርጓል። ያው በዛሬው ዕለትም በእርቅ ችግሩን ለመፍታት ጥረት ተደርጓል። የሚነሱ ጥያቄዎች አሉ። የፖለቲካ ጥያቄዎች አሉ። አስተዳደራዊ ጥያቄዎች አሉ። ህዝቡ የጠየቃቸው ጥያቄዎች አሉ። በቀጠና እነዚህ ጥያቄዎች መንግስታዊ አሰራር ተከትለው በመንግስታዊ አሰራር የህብረተሰቡ ጥያቄ ምላሽ የሚያገኝበት ሁኔታ እንፈጥራለን። ግን ደግሞ ህብረተሰብ ከህብረተሰብ የሚያጋጭ ህዝብ ከህዝብ የሚያጋጭ ነገር ስለሌለ ህብረተሰቡ በራሱ ደረጃ እሴቱን ባህሉን ተጠቅሞ በሽምግልና ችግሩን የመጨረስ ስራ ሰርቷል። ቀሪ ስራዎች ደግሞ የፖለቲካ ስራዎች ናቸው። እነዚህ የፖለቲካ ስራዎች ደግሞ ከህብረተሰቡ ጋርም ተባብረን በቀጣይ ለመመለስ ጥረት እናደርጋለን።
በሁለቱ ህዝቦች መካከል በተፈጠረው ግጭት 80 ሰዎች በሁለቱም በኩል መገደላቸውና አያሌ ንብረት መውደሙን ህዝቡም ለጉስቁልና መዳረጋቸውን አረጋግጧል። ህዝቡ እርቅ ሲያወርድ የተስማሙበትንም አቶ ማህመድ ተናግሯል።
ቀጠና ላይ ጥያቄዎች አሉ። እነዚህ ጥያቄዎች የሚመልሰው የመንግስት መዋቅር ነው። ስለዚህ ህብረተሰቡ መጠየቅ ያለበት መንግስት ነው። የተስማማው ህብረተሰቡ መንግስት የመንግስትነት ሚናው ሊወጣ፣ ህብረተሰቡ ግን በራሱ ደረጃ ሰጪም ከልካይ የሌለው ህብረተሰብ ስለሆነ በጋራ ሴቱን በጋራ እየጠበቀ በጋራ መኖር የሚችል ማህበረሰብ ነው። ብዙ ድሎችን ብዙ ፈተናዎችን በጋራ ያዩ ህዝቦች ስለሆኑ ወደ ቀልባቸው ሲመለሱ የመጀመሪያ ያደረጉት ከየትኛውም ጥያቄ በላይ ሰላም ይቀድማል፣ አንድነት ይበልጣል፣ በጋራ መኖር ይበልጣል። ስለዚህ እነዚህ ህዝቦች እሴታቸውን ተጠቅመው ነው ወደ አንድነት ለመምጣት የተስማሙት፣ በሽማግሌዎቻቸውን መነሻ ማለት ነው። ህዝቡ አክሴፕታንስ አለው። ያ ሲባል ጥያቄዎች የሉም አይደለም። ስራ የሚፈልጉ ነገሮች አሉት፣ ይታወቃል። እነዚህ ስራዎች መንግስት ሚናውን ከተወጣ ችግሩ መልሶ እንዳያገግም ማድረግ ይቻላል። ቀጣይም ይህን የሚሰራው አሳይመንት አለብን። እነዚህ ስራዎች ይሰራል። በዋናነት ሙሉ ለሙሉ በጣም ጊዜ የማይሰጠው ብዙ ተፈናቃዮች ወደ አካባቢ ስለተመለሱ እነዚህ ተፈናቃዮችን በዘላቂነት ማቋቋም ላይ የተለየ ትኩረት ሰጥተን እንሰራለን። ከዛ በኋላ በህብረተሰቡ የተነሱ ጥያቄዎችን ከታችን የህብረተሰብ ክፍል ወርደን እያወያየን ጥያቄዎችን ለመፍታት ጥረት እናደርጋለን። የተደበሰበሱ ነገሮች ስለሌሉት እርቁ ሰላቂ ይሆናል ብለን እናስባለን።
ግጭቱ በእርቀ ሰላም እልባት ያገኘው የህዝቡን የቆየ የሽምግልና ባህል በመጠቀም ምስሉ ተናግሯል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ ለአሜሪካ ድምፅ ዛሬ እንደተናገሩት ባለፉት ሶስት ዓመታት በተለይም በእሳቸው አገላለጥ ከመንግስታው ለውጥ በኋላ በተፈጠሩ ግጭቶች በመቶ ሺዎች የሚቆጠሩ ዜጎች ተፈናቅሏል። በኮንሶ ዞን፣ በደራሼ፣ በቡርጅና በአማሮ ልዩ ወረዳ አካባቢዎች ብቻ ከ100,000 በላይ ዜጎች በተፈጠረ ግጭት ተፈናቅሏል። አቶ ጋንታ እንዳሉት እነዚህን ዜጎች መልሶ ለማቋቋም በተደረገው ጥረትም አብዛኛዎቹ ወደ ቀያቸው ተመልሷልም ብሏል።
የህግ የማስከበር ስራ፣ ህብረተሰቡን የማወያየትና ማህበረሰቡ ችግር መነሻ የሆኑ ነገሮችን የመፍታት ስራ ተደርጎ ወደ ቀያቸው የመመለስ ስራ ተሰርቷል። አሁን እዛ አካባቢ 100% ሰላም ነው።
በተመሳሳይ በመስቃንና በማረቆ ግጭትም ተፈናቅለው የነበሩ ከ7,000 በላይ ዜጎች ወደ ቀያቸው ተመልሷልን ብሏል ኮሚሽነሩ።
መስቃንና ማረቆ አካባቢ ከ2011 ህዳር ወር ጀምሮ እዛ አካባቢ በጋራ በሚኖሩ ህብረተሰቦች መሀል ጸብጫሪዎች፣ ሰላም የማይፈልጉ አካላት በቀሰቀሱት ግጭት ጉዳቶች ሰዎች ላይም ንብረት ላይም የደረሰበት ሁኔታ ነው የነበረው። በተከታታይ አጠቃላይ የግጭቱ መንስኤዎች ለይቶ ህብረተሰቡ ወደ ነበረበት መመለስ ወደ ነበረበት ቀየው ብቻ ሳይሆን ስነ ልቦናው መመለስ እንዲችል ለማድረግ ሰፋ ያሉ ስራዎች ሲሰሩ ቆይተዋል። በአሁኑ ሰዓት የህግ የበላይነትን የማረጋገጥ ስራ ከሞላ ጎደል የተጠናቀቀበት በወቅቱ ተፈናቅለው በድንጋጤ የወጡት ከተመለሱ በኋላ እዛ አካባቢ ሳይመለሱ ቆይተው የነበሩ ከ7,600 በላይ ወገኖች ተመልሰዋል።
በአጠቃላይ የክልሉ መንግስት በክልሉ በተፈጠሩ ግጭቶች ብቻ የተጎዱ ዜጎችን ለመደገፍና መልሶ ለማቋቋም ከ500 ሚሊዮን በላይ ብር ወጪ ማድረጉን አስረድተዋል።
አስቸኳይ ምላሽ ከሚሰጡት ከማገገሚያ ስራዎች ውጭ የክልሉ መንግስት ከ500 ሚሊዮን ብር በላይ መድቦ ስራዎችን ሲሰራ የቆየበት ሁኔታ ነው ያለው።
በተመሳሳይ በክልሉ በ11 ዞኖች በተከሰቱ የተፈጥሮ አደጋዎች በተለይም በጎርፍና በናል አደጋዎች ብዙ ዜጎች ለጉዳት መዳረጋቸውን ገልጸው ለዚህም ምላሽ መስጠታቸውን ተናግሯል። ለተፈጠሩ አደጋዎች ምላሽ ከመስጠት በተጨማሪ ችግሮችን በዘላቂነት ለመፍታት 350 ሚሊዮን ብር ወጪ በማድረግ ቀድሞ የመከላከል ስራ መሰራቱን ማስታውቋል። በደቡብ ኦሞ ዞን ዳሰነች ወረዳ በኦሞ ወንዝ ሙላት የተፈናቀሉ ከ60 ሺህ በላይ ዜጎችንም መመለሳቸውም ገልጿል። ይህ በእንዲህ እንዳለ በክልሉ ተፈናቅለው የነበሩ አብዛኛዎቹ ዜጎች ወደ ቀያቸው ተመልሷል ያሉት አቶ ጋንታም ኦነግ ሸኔ እያደረሰ ነው ባሉት ጥቃት ከአማሮ ወረዳ የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውንም አቶ ጋንታ አልሸሸጉም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አሁን ለምሽቱ የመጨረሻው ዳደረግነው ቅንብር ነው የምናልፈው። ወጣት ቤተልሔም ስዩም የእለም ቡና መስራችና ሳስኪያጅ ስትሆን ተወልዳ ያደገችው በአርባ ምንጭ፣ እድገቷ ደግሞ በሻሸመኔና በአዲስ አበባ ከተሞች ነው። ቤተልሔም በአሁኑ ወቅት ሙሉ በሙሉ በእጅ የተቆላ ቡና ለዓለም ገበያ እያቀረበች ሲሆን ቡናዋ ሙሉ በሙሉ የሚዘጋጀው በሴቶች በመሆኑ ከ30 በላይ የሚሆኑ በዝቅተኛ የኑሮ ደረጃ ላይ ላሉ ሴቶች የስራ ዕድል መፍጠር ችላለች። ከዚህ በተጨማሪም ከቡና የሚዘጋጁ የቆዳና የውበት መጠበቂያዎችንም ታዘጋጃለች። ኤደን ገረመው ከቤተልሔም ስዩም ጋር ቆይታ አድርጋ ተከታዩን አቀናብራለች።
እድገቷ በአርባ ምንጭ የሆነችው የሄለን ቡና መስራች ቤተልሔም ስዩም ገና ከልጅነቷ ጀምሮ ከእናቷ ጋር በመሆን ቤት ውስጥ ቡና ማፍላት እንደተለማመደች ትናገራለች። ከፍ ካለች በኋላም ሁለተኛ ደረጃ ተማሪ ሳለች ለቤተሰብ፣ ከዛም ዩኒቨርሲቲ ከገባች በኋላም ለጓደኞቿ የምታፈላው ቡና ቆንጆ ነው እየተባለ ይደነቅ እንደነበርም ትገልጻለች።
ሄለን ቡና የተጀመረው ያው እንደ ማንኛውም ኢትዮጵያዊ ቡና እንግዳ ቤት ውስጥ ይመጣ ቡና ያፈላው ነው ያደኩት። ግን ቆይቼ ነው ቡና እንደምወድ እና ቡና የእኔ መክሊት እንደሆነ ያወቅኩት በኋላ ላይ ነው። የተለያዩ ጓደኞች አሉኝ ዩኒቨርሲቲ ስማር ለኝ በእኔ እድሜ ክልል ውስጥ የነበሩ ልጆች ነበሩ እና ያኔ ትዝ ይለኛል ቲኔጅ ነበርኩኝ። ከነሱ ጋር እናፈላ ነበር እንጠጣም ስንል በዛው ምን ማድረግ ተማርኩኝ። ቡና ቆላና ብርም ስላልነበረኝ ከቡና ጌጦችን እሰራለሁ። ቡናውን ዘብዝፌ ምናምን ማለት ና እነዛ ጌጦችን የአንገት ጌጥ፣ የጆሮ ጌጥ፣ ይሄ የእጅ ብራዝሌት ያደረግኩት ስሰራ እስከዛ ድረስ አላውቅም ነበረ። ቡና የኔ እንደሆነ አላውቅም ነበረ።
ቤተልሔም ቡና መውደዴን እንጂ መክሊቴ መሆኑን አላውቅም ነበር ትላለች። እንዴት ቡናን የስራ ገበታዋ፣ የህይወት መክፈያዋ፣ እንጀራዋ መሆኑን እንደተረዳችም እንዴት አስታውሳለች።
ያንን መክሊቴ እንዳውቅ ያደረገኝ አንዴ ጓደኛ አባት ከኦስትሪያ ቪያና ይመጣሉ ፕሮፌሰር ናቸው እና ቤት ሲመጡ ቤተሰቦች አዲስ አበባ ነው እና ቡና ፈላው። አሁንም እሳቸው እንዲመጡ አደርግና ቡና ፈላለሁ። እየመጡ ቡና መጠጣት ጀመሩ። ከዛ የሚሄዱ ቀን ኢትዮጵያ አይደለም ምን ልስጣቸው ብዬ ሀሳብ ውስጥ ገባሁኝ እና ለምን ቡና ቆልቼ አልሰጣቸውም ብዬ 2 ኪሎ ቡና ቆላሁኝ እና እኔ እንደ አጋጣሚ ሆኖ ያው አርባ ምንጭ አካባቢ ስለተወለድኩኝ ከአርባ ምንጭ ዶርዜ 55 ኪሎ ሜትር ላይ ነው የሚገኘው። ፕላስቲክ ባግ ከማደርግ ለምን በዛ አልሰራም ብዬ ነው ያደረኩት። ደግሞ በጣም ነው የሚያምረው ማለት ነው። ሸማኔም ምናልባት እዛ መወለዴም ያንን ስላየውም ይሆን አልጠጥኖ አድርጎብኝ ይህንን ፕሮዳክት እንድጠቀም ያደረገኝ እና ዛሬ ላይም ያንን እንደ ፓኬጂንግ የምጠቀመው ማለት ነው። የተለያዩ የሆነ ፓኬጂንጎች አሉ በነገራችን ላይ እና እንደዛ ነበረ እና የጀመርኩቸው ምናሉኝ ሄለን አሉኝ ጠጥተው ሲጨርሱ እዚህ ኢትዮጵያ ከመልቀቃቸው በፊት ቡና ሁሉም ቦታ ሁሉም ዓለም ላይ ሄጄ ዞር ያለ አሉ። እንደ አጋጣሚ ሆኖ ብዙ ትራብል ያደረጉ ትልቅ ሰው ናቸው። እንደ አንቺ አይነት ቆንጆ ቡና ግን እዚህ ምድር ላይ ቀምሼ አላውቅም እና ቃል በቃል ስናገረው ቡና መክሊትሽ ነው ያሉኝ ለመጀመሪያ ጊዜ እሳቸው ናቸው እና ከዛ በኋላ ነው ቡና የኔ መሆኑን ያወቁት።
የጓደኛዋ አባት ታዲያ በምስጋናና በአድናቆት ብቻ ሳያበቁ እሷ መለማመጃና መማሪያ ሆነኝ የምትለውን የመነሻ ገንዘብ ልገሳ አድርገውላት ነበር ከሀገር የለቀቁት።
አጋጣሚ እሳቸውን ኤርፖርት ሸኝተን ከልጃቸው ጋር ስንመለስ ወደ 2000 ዩሮ እና 12000 ኢትዮጵያ ብር አስቀምጠውልኝ ነው የሄዱት። ምክንያቱም በእጄ ቢሰጡኝ እንደማልቀበል አውቀዋል። ያኔ ስለ ገንዘብ ስለ ቢዝነስ አላውቅም ስለምወድ ብቻ ነው ዝም ብዬ ያደረኩት እና እንደዛ ነው ቡና የተጀመረው። ገንዘቡን በአግባቡ አላታረኩበትም። እውነት ለመናገር ግን ልምድ ሰጥቶኛል፣ ማኔጅ ማድረግ እንዳለብኝ ማለት ነው። እንደነገርኩሽ ቲኔጅ ነበርኩኝ ማለት ነው። ማንም ሰው ቡና ላይ እንድሰራ ምናምን ሳይሆን በቃ ትምህርቴን ብቻ ነበረ ቤተሰብን ፎከስ እንዳደርግ የፈለገው። የሚያሳየኝ ሰው እንደዚህ አድርጊ እንደዚህ የሚለኝም ሰው አልነበረም። እና ከዛ በኋላ ግን መጀመሪያ ላይ ቡናን ከገበያ ነበረ ስገዛ የነበረው። በኋላ ላይ ከስተመሮች ስጠይቃቸው ጣዕሙን ሲለያይብኝ ከገበያ ስገዢ፣ ያው የተደበላለቀ ነገር አይደል ገበያ ውስጥ ያለው። ከዛ ምን ሀሳብን ቢያመጣልኝ ያደረገ ያ ብር ጠቅሞኛል ብዬ የማስበውም አንድም ለምንድን ነው ሄጂ ከገበሬው ማልገዛው ብያ። ከዛ ከገበሬው ለመግዛት ወደ ገበሬው ጋር ሲሄድ የገበሬ ህይወት በጣም እንዲያሳዝን ነበረ። ባለሀብቱን ገበሬ አይደለም ምሽ በጣም አነስተኛ በትንሹ የሚያመርቱትን ገበሬዎች ነው። ደላላ በመሀል እየገባባቸው እነሱ ሳይሆኑ መሀል ላይ ያለው ደላላው ነበር ተጠቃሚ የሆኑ ነበረው። ዛሄጂ እንግዲህ ሄድኩት እኔ ቡና ከነሱ ልገዛ ነው። እንዲህ ዝም ብዬ ሄጂ ምገዛ መስሎኝ ነበረ። እንዳሰባቸው ቀላል አልነበሩም።
ይሄ ተሞክሯ በኋላ ላይ የራሷን ቀጥተኛ የሆነ የንግድ ትስስር ከአነስተኛ ገበሬዎች ጋር እንድትመሰርት እንዳደረጋ ትናገራለች።
በዛው ግን የገበሬውን ህይወት እንዳስብ አደረገኝ ና ምን እንዳስብ አደረገኝ ቡና ሄጂ ዝም ብዬ ገዝቼ ይመጣሉ ያልኩት ልጅ ገበሬዎች ጋር ቆይቼ ገበሬዎች እንዴት እንደሚኖሩ እያንዳንዱን ነገር ቤታቸው እየበላው ቤታቸው እየጠጣው እንዴት እንደሚኖሩ አየሁኝ። በዛውን ደግሞ ምን ማድረግ አለብኝ ብዬ ሳስብ ለምንድን ነው ገበሬው በአንዴ እኔ ከነሱ መግዛት አልችልም፣ ወደፊትም ደግሞ ብዙ ኦርደር ባደርጋቸው ማቅረብ ስለማይችሉ ብዬ እዛ አካባቢ ያሉት ጥቃቅን ገበሬዎችን በጋራ በማደራጀት ደላላ ሳይገባ ከነሱ ላይ መግዛት ጀመርኩኝ ማለት ነው።
ቤቴልሄም ሄለን ቡናን በቀጥታ ከገበሬዎች በመቀበል ሙሉ ለሙሉ ባህላዊ ሂደቱን በጠበቀ መልኩ በእጁ ተቆልቶ በዓለም ገበያ እንዲቀርብ ለማድረግ የተለያዩ የስልጠና ደረጃዎችንም አልፋ ማሳካቷን ትገልጻለች። ይህም ደግሞ ለሴቶች ሰፊ ስራ እድል እንድትፈጥር እንዳገዛት ትገልጻለች።
በነገራችን ላይ ቡናችን በእጅ የተቆላ ቡና ነው። ያው አንድ የባህሉን ለመጠበቅ ነው፣ ሁለት ደግሞ ከጤና አንጻር ነው። ብዙ ጊዜ እኛ የምንጠጣቸው በማሽን የተቆሉ ቡናዎች ናቸው። አንዴ ማሽን ይተከላል፣ በጣም ብዙ መጠን ያለው ቡና ይጨመርና በአንዴ ይቆላል። ያ ደግሞ ምን ያደርጋል? በቡና ውስጥ ይህ ካርቦን ዳይኦክሳይዱ እንዳይወጣ እዛው ያምቀዋል። ለዛ ነው ብዙ ጊዜ በማሽን የተቆላ ቡና ስንጠጣ ልባችን በጣም ነው የሚመታው። እና ከጤናም አንጻር በእጅ ሲቆላ ግን ምንድን ነው ከአንድ ኪሎ በላይ በአንዴ መቁላት አይቻልም። ስለዚህ አንድ ኪሎ ሲቆላ ሙሉ በሙሉ እዛ ውስጥ ያለው ካርቦን ዳይኦክሳይዱ ይወጣል ማለት ነው። እዛው ደግሞ ሁላችንም እናውቀዋለን። እኔ ኢትዮጵያዊ ስለሆንኩኝ አውቋሉ ምን ያህል እንደሆነ። ለሴት ልጅ ደግሞ ስራ ማግኘት በጣም ከባድ ነገር ነው። ወጣት ሆነሽ ኤክስፒሪየንስ ከሌለሽ ማንም አይፈልግሽም። እና ምንድን ያደረኩት ባህሉን ለጆብ ክሪኤሽን ነው። ቡና በሴት ምን ይቆላ በወንድ አይቆላ። ስለዚህ ያ ምን እንዳደርግ አድርጎኛል ለሴቶች ስራ እድል እንድፈጠር አድርጎኛል።
ከቡና ውጭም የወሰን ውበት መጠበቂያዎችን ከቡናው ገለፈትና ከተለያዩ ግብአቶች እንደምታዘጋጅ ትናገራለች። ይሄ ሁሉ ሲሆን ግን ነገሮች አልጋ ባልጋ እንዳልነበሩም ትገልጻለች።
ኢትዮጵያ ላይ በእጅ የተቆላ ቡና የምናቀርበው እኛና እኛ ብቻ ነን። እንደነገርኩሽ ነው፣ ይሄ ቫሊዎች ነው። ከዛ ጀምሮ ከግብርና ጀምሮ ግልጽ የሆነ ነገር ነው እና እያንዳንዱን ኮሚኒቲ እዛ ጋ ያለውን ተጠቃሚ ያደረገ ነው። የዛሬ አመት የገዛሽኝን ቡና የዛሬ 10 አመት ልትመጭ እንድታገኝ አድርጌ ነው የሰራሁት ማለት ነው። ቼ ነው ያ ሲሰራ ቀላል አይደለም። ብዙ የሚታለፉ መንገዶች አሉ፣ በጣም ብዙ የሚታለፉ ደላላ። እሱን ስላስወገርሽ ከመሀል ደውሎ ያስፈራራሻል። በህይወትሽ ድረስ እንመጣለን ኪሎ ድረስ ነው ያለው። ያው ወጣት ስትሆኝ ሴት ስትሆኝ ብዙ ሰው ነገርሽን እንትን ማለት ነው የሚፈልገው። ብላ ብላ ደግሞ በእጅ የተቆላ ቡና በእንደዚህ ዋጋ ትሸጣለች ይላል። እዚህ ጋር ያለውን ጤናውን፣ ሌላው ደግሞ እዛ ጋር ለብዙ ሰዎች የስራ እድል መፍጠርሽ ማንም ሰው ከግንዛቤ አያስገባውም። እሱ ብቻ ሳይሆን አሁን እኛ የቡና ሀስኩ ወይ ደግሞ ኮት የሚባለው ገለባውን የራሳችን ፕሮሰስ የምናደርግበት መንገድ አለ። ለናቹራል ፈርቲላይዘር ስንጠቀም፣ ለኮስሞቲክስ ደግሞ እንደዚ ያለ ኮስሞቲክስ ሻምፖ፣ ኮንዲሽነር፣ ቅባቶችን እና ሳሙናዎችን እያመረትን እንገኛለን።
ሄለን ቡና በአሁን ሰዓት በአውሮፓ ሀገራት ለገበያ እየቀረበ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዳዋን ቤተልሔምን አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ አቀናባሪያችን ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ለአሁኑ በዚሁ ተሰናበትን። ሰላም፣ ደህና ደሩ። Thank you.